voice of America. VOA. Yih, America Dems Radio Tabiano. ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ረቡዕ ሚያዝያ 7 ቀን 2007 ዓ ም ነው። ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። ዜና፣ ልዩ ዘገባና የንግድና ምጣኔ ሀብት ፕሮግራም በቅደም ተከተል ይቀርባሉ። አብራችሁን አምሹ። የማስተናግዳችሁ ሰለሞን ክፍሌ ሆናለሁ። ጽዮን ግርማ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከአዳነች ፍስሐዬ እንስማ።
የኢራን ፕሬዚደንት ሐሰን ሩሃኒ ኢራን ኒውክሌር ፕሮግራሟን በሚመለከት የመጨረሻ ስምምነት ላይ ለመድረስ በመደራደር ላይ ያለችው ከስድስት የዓለም ሀያላን ሀገሮች ጋር እንጂ ከዩናይትድ ስቴትስ ምክር ቤት አባላት ጋር አይደለም ብለዋል። ሚስተር ሩሃኒ ዛሬ ይህን ያሉት ትላንት በዋሽንግተን ለተደረገው ነገር ምላሽ ሳይሆን አይቀርም። ፕሬዚደንት ባራክ ኦባማ የሚደረገው ስምምነት በዩናይትድ ስቴትስ ምክር ቤት አባላት እንዲታይ የሚያደርግ የውሳኔ ሀሳብ ለመፈረም ቃል ገብተዋል። ሚስተር ሩሃኒ ራሽት በተባለች ሰሜናዊት ከተማ ዛሬ በብዙ ሺህ ለሚቆጠሩ ዜጎች ባደረጉት ንግግር ሁሉም ማዕቀቦች በዛን ወቅት የማይነሱ ከሆነ ኢራን የመጨረሻ የኒውክሌር ስምምነት አትፈርምም ብለዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ የሚደረገውን ስምምነት ለመመልከት የ30 ቀናት ጊዜ እንዲሰጥና ኢራን የኒውክሌር ፕሮግራሟን ለመገደብ የገባችውን ቃል ታከብር እንደሆነ ለመቆጣጠር ፕሬዚደንት ኦባማ በየ90 ቀናቱ እንዲያረጋግጡ ጥሪ የሚያደርግ ውሳኔ አሳልፏል። ያለማክበሯ ከታወቀ ማዕቀቡ ወዲያውኑ እንደገና ይጣላል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከኢራን ጋር የመጨረሻ ስምምነት ላይ ይደረሳል የሚል እምነት እንዳላቸው ዛሬ ተናግረዋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አማጽያን ዛሬ ከኢራቅ አንባር ክፍለ ሀገር መዲና ውጭ ተጨማሪ ግዛቶችን እንደያዙ ነዋሪዎችና የአካባቢ ባለሥልጣኖች ተናግረዋል። አማጽያኑ ዛሬ ማለዳ በጀመሩት ጥቃት አልቡ ጋኒም የተባለውን ከራማዲ ጥቂት ኪሎ ሜትሮች የሚርቀውን ቦታ ይዘዋል። ጠቅላይ ሚኒስትር ሃይደል አባዲ የኢራቅ ወታደራዊ ኃይል አንባር ክፍለ ሀገርን በማስመለስ ተግባር ላይ እንደሚያተኩር ባለፈው ሳምንት ተናግረው ነበር። እስላማዊ አማጽያኑን ከትክሪት ከተማ ለማስወጣት ችለዋል። ሚስተር አባዲ በእስላማዊ ቡድን ላይ በሚካሄደው ዘመቻ እርዳታ ለመጠየቅ ትላንት ዋሽንግተን ላይ ከፕሬዚደንት ኦባማ ጋር ተገናኝቶ ተነጋግረዋል። ፕሬዚደንት ኦባማ ለሰብአዊ እርዳታ 205 ሚሊዮን ዶላር እንደሚሰጡ ቃል ገብተዋል። ይሁንና ወታደራዊ እርዳታ ያደርጉ እንደሆነ በይፋ ያስታወቁት ነገር የለም። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ኢራቅ ውስጥ ባለው ያዚዲ አናሳ ህዝብ ላይ አስገድዶ መድፈር ወንጀል እየፈጸመ ነው ሲል ሂማን ራይትስ ዋች የተባለው የሰብአዊ መብት ቡድን ከሷል። ቡድኑ የሀገሪቱን ብዙ ቦታዎች ሲቆጣጠር በቆየባቸው 10 ወራት ውስጥ የተፈጸመውን የጦርነት ወንጀል የሚዘረዝር ዘገባ አውጥቷል። እስላማዊ ቡድን ከሚፈጽማቸው ወንጀሎች መካከል የሲንጀር ኮረብታ አካባቢን በብዙ ሺህ የሚቆጠሩ ዚዲዎች ሸሽተው ለመሄድ ሲሞክሩ፣ በብዙ ሺህ የሚቆጠሩ ሊጠለፉ ብዙዎች ደግሞ እንደተገደሉ ዘገባው ያወሳል። ሴቶችንና ልጆችን ከቤተሰቦቻቸው ነጥለው በመውሰድ ወደ ሌላ የኢራቅ አካባቢዎች ወይም ወደ ሶሪያ ወስደው እንደሚሸጧቸው ወይም የአማጽያኑ ሚስቶች እንደሚያደርጓቸው ሂማን ራይትስ ዋች ያወጣው ዘገባ ጠቁመዋል። እስላማውያኑ አማጽያን የያዟቸውን ሲቪሎች እንዲለቁ አስገድዶ መዳርንና የወሲብ ጥቃትን እንዲያቆሙ የሰብአዊ መብት ድርጅት ጥሪ አቅርቧል። ከእጃቸው ያመለጡ ሴቶችና ልጃገረዶች ተገቢ ሕክምና እንዲደረግላቸውም ጥሪ አድርጓል። አድማጮች፣ ዜናችን እዚህ ላይ ያበቃ።
አዳነች ፍስሐዬ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። ቦኮ ሐራም በሰሜን ምስራቅ ናይጄሪያ ቺቦክ መንደር 276 ሴት ተማሪዎችን ከትምህርት ቤታቸው ጠልፎ ከወሰደ አንድ ዓመት ሞላው። የአሜሪካ ድምፅ ራዲዮ ጣቢያ የአፍሪካ ክፍል የሐውሳ ቋንቋ አገልግሎት የቺቦክ ልጃገረዶች አይረሱም በሚል ርዕስ አሁንም በቦኮ ሐራም እጅ ያሉትን ልጃገረዶች ለማስለቀቅ በተያዙ ጥረቶችና ፈተናዎች ላይ ያተኮረ ሲምፖዚየም አካሂዷል። ቆንጅታዬ ተከታትላለች።
ቦኮ ሐራም የስሙ ቀጥታ ትርጉም ራሱ የምዕራባውያን ትምህርት የኃጢአት ትምህርት ነው ማለት ነው። እናም ቦኮ ሐራም ቺቦክ ውስጥ የሚገኘውን ትምህርት ቤት ልክ የዛሬ ዓመት ሌሊት ላይ ጨለማ ተገን አድርጎ በማጥቃት 276 ልጆችን አፍሶ በመውሰድ በፈጸመው ተግባር ዓለምን አሸበረ፣ አንቀሳቀሰ። ዛሬ 56ቱ ልጆች ከቦኮ ሐራም እጅ አምልጠዋል። ከመካከላቸው 10ሩ ወዲህ ወደ አሜሪካ ለትምህርት የመምጣት እድል አግኝተዋል። 219ኙ ግን ዛሬም ቦኮ ሐራም የት እንዳደረሳቸው አይታወቅም። የቺቦክ ልጆች አትረሱም በሚል ቃል የአሜሪካ ድምፅ ዛሬ ያካሄደውን ሲምፖዚየም የመሩት የቪኦኤ ዲሬክተር ዴቪድ ኤንሶር ናቸው።
We're honored today to have two members of Congress with us, both of whom who've played key roles in US and international efforts to
የቺቦክ ልጃገረዶችን ለመርዳት በተካሄዱ ጥረቶች ሚና የተጫወቱ ሁለት የዩናይትድ ስቴትስ ኮንግረስ አባላት በዚህ ዝግጅት ላይ ስለተገኙልን ክብር ይሰማናል። ሌሎችም ታላላቅ እንግዶች አሉን። በተለይ ደግሞ ከቺቦክ ተጠላፊ ልጃገረዶች አንዷ ፔሸንስ ብሎዝ በመካከላችን በመገኘቷ ደስታ ይሰማናል።
የቦኮ ሐራም ታጣቂዎች ልክ የዛሬ ዓመት ሌሊት ላይ ትምህርት ቤቱን ወረው ከጠለፏቸው መካከል አሁን የጠቀሷት ፔሸንስ ቡሉዝ በአሁኑ ወቅት እዚህ ዩናይትድ ስቴትስ ትምህርት ላይ ከሚገኙት መካከል ነች። በሲምፖዚየሙ ላይ ዋና ተናጋሪዎች የነበሩት የዩናይትድ ስቴትስ የተወካዮች ምክር ቤት የካሊፎርኒያ ዴሞክራት አባልና የምክር ቤቱ የውጭ ግንኙነቶች ኮሚቴ እንዲሁም የአፍሪካ ንዑስ ኮሚቴ አንጋፋ አባል የሆኑት ካረን ባስ እንዲሁም ልጃገረዶቹን ከቦኮ ሐራም ለማስለቀቅ ብርቱ ዘመቻ በመምራት ላይ ያሉት የፍሎሪዳዋ ዴሞክራት የምክር ቤቱ አባል ኮንግረስ ውመን ፍሬድሪካ ወልሰን ናቸው። ቦኮ ሐራም ልጃገረዶቹን እንደጠለፈ በምክር ቤቱ ቦኮ ሐራምን የሚያወግዝና ፕሬዚደንት ባራክ ኦባማ ልጃገረዶቹን ለማስለቀቅ የናይጄሪያ ኃይሎች ከሚያደርጉት ጥረት ጋር የሚደረገውን ትብብር በአስቸኳይ እንዲያጠናክሩ የሚጠይቅ ሕግ እንዲወጣ ብርቱ ግፊት ማድረጋቸውን ኮንግረስ ውመን ዊልሰን አስታውሰዋል። እነዚህ ልጃገረዶች ትምህርት ለመማር መፈለጋቸው ብቻ ነው ለዚህ ዘግናኝ የቦኮ ሐራም ጥቃት የዳረጋቸው ብለዋል።
Please note that I'm wearing my Bring Back Our Girls t-shirt. Today, as we all know, April 14th.
ልጆቻችንን
anniversary of this
የሚለውን ካናቴራ ለብሼ መምጣቴን ልብ በሉ። የዛሬ ዕለት ሚያዝያ 14 ይህ አሰቃቂ ጠለፋ የተፈጸመበት አንደኛ ዓመት መታሰቢያ ነው። የተማሪዎቹን መጠለፍ በሰማው ጊዜ ሽብርተኞቹ ከኔ ከራሴ ላይ አንዳች ነገር ቆርጠው የወሰዱ ያህል ነው የተሰማኝ። በሙያዬ ርዕሰ መምህር ነኝ። እነዚህ ልጆች ከትምህርት ቤታቸው መውሰዳቸውን ስሰማ እጅግ በጣም አዘንኩኝ።
እነዚህ ልጆች ትምህርት ተምረው ራሳቸውን ለማሻሻል የነበራቸውን ህልም የምዕራባውያን ትምህርት የኃጢአት ትምህርት ነው በሚለው ቡድን በአንድ ጊዜ ተነጠቁ ብለዋል። ልጆቹ እንደተጠለፉ ወዲያውኑ ሁለት ውሳኔዎችን ለምክር ቤቱ አቅርበው ማጸደቃቸውንና በቀናት ውስጥ ከሌሎች ሪፑብሊካንና ዲሞክራት አባላት ጋር ሆነው ወደ ናይጄሪያ መጓዛቸውን አስታውሰዋል። ከተጠለፉት ልጃገረዶችና ከቤተሰቦቻቸው ከቦኮ ሐራም እጅ የማምለጥ እድል ካገኙትም ጋር መወያየታቸውንና ባላቸው የመንፈስ ጽናት መበረታታቻቸውን ገልጸዋል። ልጆቹን ለማስለቀቅ ብሪንግ ባክ አወር ቺልድረን ልጆቻችንን መልሱልን በሚል መፈክር ዘመቻ ከከፈቱ ናይጄሪያውያን ጋር መወያየታቸውንም አስረድተዋል። ዩናይትድ ስቴትስ ውስጥ ጥረቱን አፋፉልን ብለው ናይጄሪያውያኑ እንደተማጸኗቸው የገለጹት የምክር ቤት አባሏ ከዚያን ጊዜ ጀምሮ በየዕለቱ በትዊተር ማስታወሻ እንደሚልኩ ገልጸው ታዳሚውም ይህንኑ እንዲያደርግ በዛሬው ሲምፖዚየም ላይ ተማጽኖ አቅርበዋል።
Take out your phones and follow me on Twitter, Rep Wilson, and post the hashtag #BringBackOurGirls.
ቴሌፎናችሁን አውጡና በትዊተር ተከተሉኝ ረፕ ዊልሰን #BringBackOurChildren ብላችሁ በየቀኑ ላኩ። የትዊተር ሰራዊታችንን ተቀላቀሉ። ዓለም እነዚህ ልጆች እንዳይረሳ።
የትዊተር ዘመቻችን ቀዳማዊት መቤት ሚሼል ኦባማን፣ አርቲስት አሊሻ ኪስን እንዲሁም መላላን የመሰሉ ታላላቅ ደጋፊዎችን አሰባስቦልናል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እለቱን ምክንያት በማድረግ ባወጡት መግለጫ ባለፉት 12 ወራት ቦኮ ሐራም በናይጄሪያና ባጎራባች ሀገሮች በልጆችና በአጠቃላይ በሰላማዊ ሰዎች ላይ ጥቃቱን ማፋፋሙ እንዳሳሰባቸው ገልጸዋል። ቦኮ ሐራም ልጆች ላይ የሚፈጽመውን ጥቃትና በአጥፍቶ ጠፊነት ጭምር እየተጠቀመባቸው መሆኑ የሚወገዝ ነው ብለዋል። ለነዚህ ጥቃቶች የሚሰጠው ምላሽ ዓለም አቀፍ ሕግጋትን የተከተለ እንዲሆንና ልጆችን ለባሰ አደጋ እንዳያጋልጥ ጥንቃቄ እንዲደረግ ባንኪሙን አሳስበዋል። ከቦኮ ሐራም እጅ ለማምለጥ እድል ካገኙት መካከል 10ሩ በበጎ አድራጊ ድርጅቶችና ግለሰቦች እገዛ ወዲህ ወደ ዩናይትድ ስቴትስ ለትምህርት የመጡ ሲሆን ልጃገረዶቹ እንዲመጡ ወሳኝ ስራ ከሰሩ መካከል አንዱ በአሜሪካ ድምጹ ሲምፖዚየም ላይ ተካፍለዋል። የዓለም አቀፍ ሰብአዊ መብት በተለይም አፍሪካን የተመለከተ የሰብአዊ መብት ጉዳይ ጠበቃ የሆኑት ኢማኑኤል ኦግቤ ናቸው።
And so what Boko Haram is doing is trying to regress us one or two centuries backward.
ቦኮ ሐራም አንድ ወይም ሁለት ምዕተ ዓመት ወደ ኋላ ሊመልሰን እየሞከረ ነው። ልጆቹን ወደ ትምህርት ቤት የሚሰድ አንድም ወላጅ ቢሆን ልጆቹ ለወሲብ ባርነት ወይም ለሌላ ግፍ ሊጋለጡበት አይገባም።
በዛሬው ሲምፖዚየም ላይ የተገኙት ተናጋሪዎች የአሜሪካ ድምጽ ሬዲዮ አሁንም በቦኮ ሐራም እጅ ያሉት ልጆች እንዲለቀቁ በሚደረገው ዘመቻ እያበረከተ ያለውን አስተዋጽኦ አድንቀዋል። ካለፈው እንደ አውሮፓውያን አመት 2014 ወዲህ ቦኮ ሐራም ከ2000 የሚበልጡ ሴቶችና ልጃገረዶችን መጥለፉን በግዴታ ለተዋጊዎቹ በሚስትነት እንደሚሸልማቸው ወይም ደግሞ በተለያዩ አገልግሎቶች እንደሚጠቀምባቸው አልፎ ተርፎም ወደ መንደሮች እየገቡ በሰላማዊ ሰዎች ላይ ጥቃት እንዲያደርሱ የሚያሰማራቸው መሆኑን አምነስቲ ኢንተርናሽናል ባወጣው መግለጫ አስገንዝቧል። ቦኮ ሐራም በኢራቅና በሶሪያ ከሚንቀሳቀሰው ጽንፈኛ ቡድን ከአይሲስ ጋር ግብረአበርነት መፍጠሩ የደቀነውን አደጋም የሲምፖዚየሙ ተናጋሪዎች አስምረውበታል። አዲስ ተመራጩ የናይጄሪያ ፕሬዝዳንት ሙሐማዱ ቡሃሪም ዛሬ ባወጡት መግለጫ የጉድለክ ጆናታን መንግስት ልጃገረዶቹን ለማስለቀቅ ያደረገውን ጥረት የነቀፉ ቢሆንም ልጆቹ ያሉበትን አሁንም ስለማናውቅ እናስለቅቃቸዋለን ብለን ቃል አንገባም ነው ያሉት። ሆኖም የሳቸው አስተዳደር ስልጣኑን ሲረከብ ቦኮ ሐራም አንድ ላይ ስንሆን ያለንን ጥንካሬ ያገኘዋል ሲሉ ዝተዋል። ቦኮ ሐራም ቡሃሪ በቅርቡ በተካሄደ የናይጄሪያ ምርጫ ለማሸነፍ ከበቁበት ምክንያቶች አንዱ እስላማዊ ነውጠኞችን ለመዋጋት የበለጠ ዘመቻ እንደሚያካሂዱ ቃል መግባታቸው ነው።
ወደ ሁለተኛው ቅንብር እንሸጋገራለን። በአዲስ አበባ የተሰባሰቡት የአብያተ ክርስቲያናት መሪዎች ከደቡብ ሱዳን ተፋላሚ ወገኖች መሪዎች ጋር የሚነጋገር ጠንካራና የተቀናጀ ቡድን ወደ ጁባ ለመላክ በሚቻልበት ሁኔታ ላይ እየተወያዩ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በዓለም አብያተ ክርስቲያናት ምክር ቤት መካከል በተዘጋጀው የሁለት ቀናት ስብሰባ የደቡብ ሱዳንና የኢትዮጵያ እንዲሁም የዓለም አቀፍና የአፍሪካ አብያተ ክርስቲያናት ምክር ቤት ተወካዮች ተሳትፈዋል። እስክንድር ፍሬው ዝርዝሩን ልኮልናል።
የደቡብ ሱዳን የሰላም ድርድር ያለ ውጤት ከተቋረጠ አንድ ወር አልፏል። ተፋላሚዎቹን ወገኖች እንደገና ወደ ድርድሩ ጠረጴዛ ለመመለስም ጥረቶች ቀጥለዋል። የሃይማኖት ተቋማት መሪዎችም የነዚሁ ጥረቶች አካል የሆነ እንቅስቃሴ ጀምረዋል። የዓለም አብያተ ክርስቲያናት ምክር ቤት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በመተባበር ያዘጋጀውና ዛሬ በአዲስ አበባ የተጀመረው ስብሰባም የሰላም ሂደቱን ማፋጠን በሚቻልበት ሁኔታ ላይ እየመከረ ነው። በመክፈቻው ላይ የተናገሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማቲያስ እንዳሉት አብያተ ክርስቲያናት የተባበረ አቋም መያዝ አለባቸው።
May I affirm here that the cry of the people of South Sudan is
የደቡብ ሱዳን ህዝብ ለቅሶና ጩኸት የኛም ጩኸት እንደሆነ የነርሱ ህመም የኛም ህመም እንደሆነ ስቃያቸው የኛም ስቃይ እንደሆነ ለማረጋገጥ እችላለሁ። እኛ በአፍሪካ ቀንድ የምንገኝ የአብያተ ክርስቲያናት መሪዎች የኛ አካል የሆነ ክፍል ሲሰቃይ ተመልካች መሆን አንችልም። የአፍሪካ ቀንድ አብያተ ክርስቲያናት፣ የደቡብ ሱዳን የሃይማኖት መሪዎች ለሰላምና ለፍትህ የምታደርጉትን እንቅስቃሴ ከመደገፍ አንጻር የጋራ አቋም ለመውሰድ መዘጋጀት አለባቸው።
በዚህ መሰረት በአለም አብያተ ክርስቲያናት ምክር ቤትና በአፍሪካ ተመሳሳይ ምክር ቤት አስተባባሪነት አንድ ጠንካራ የአፍሪካ ቀንድ የሃይማኖት መሪዎች የልዑካን ቡድን ወደ ጁባ እንዲጓዝ ፓትርያርኩ ሐሳብ አቀርበዋል። ይህ ቡድን ከሁለቱ ተፋላሚ ወገኖች መሪዎችና ከሲቪክ ማህበራት ተወካዮች ጋር እንደሚወያይም ጠቁመዋል። ግጭቱ በተራዘመና የሰላም ድርድሩም ውጤት ባላመጣ ቁጥር የሃይማኖት መሪዎች ሚና ሊጎላ እንደሚገባው በተለይ ለቪኦኤ የተናገሩት ደግሞ የአለም አብያተ ክርስቲያናት ጉባኤ ዋና ጸሐፊ ቄስ ኦሌይ ፊስኪ ናቸው።
የሰላም ሂደቱ ውጤት ባላመጣ ቁጥር የአብያተ ክርስቲያናት መሪዎች በግጭቱ ምክንያት እየተሰቃዩ ያሉትን ሕዝቦች በመወከል መናገራቸው የበለጠ ጠቃሚ ይሆናል። እውነቱን መናገር ጦርነቱን የሚያካሂዱ መሪዎች ከራሳቸው አጀንዳ ይልቅ በዚህ በሕዝቡ ስቃይ ላይ ማተኮር እንዳለባቸው፣ አጀንዳቸው የመላ አገሪቱ ሰላም መሆን እንዳለበት። ሰላም የማምጣቱ ጉዳይ ለሌሎች ወገኖች ባልተሳካ ቁጥር የአብያተ ክርስቲያናት መሪዎች ድምጻቸውን በጋራ ማሰማታቸው የበለጠ ጠቃሚ ይመስለኛል።
የሰላም ሂደቱ ትልቅ ትግስት የሚጠይቅ መሆኑን ያስተዋወሱት የኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽፈት ቤት ዋና ጸሐፊ አባ ሀጎሳይሽ ጥረቱ ተጠናክሮ ሊቀጥል እንደሚችል ለቪኦኤ ገልጸዋል።
በአንድ ጅማሮ ላይ ተስፋ ተቆርጦ የሚቆም ስላልሆነ አሁን በተጠናከረ መልኩ የሃይማኖት መሪዎች በጋራ በዚህ ወቅት በተለይ ትንሳኤን በዓል በመናስበት ጊዜ የተነሳው ክርስቶስ ያበሰረው መጀመሪያ የሰላም መልእክት ስለሆነ በእግዚአብሔር ስም ከሙታን ከተነሳው ክርስቶስ መልእክት ስም ይዘን የሃይማኖት መሪዎች እንደገና ተስፋ ባለመቁረጥ አጠናክረው ያለን ሁኔታዎችን በሙሉ በማገናዘብ በጋራ ለመስራት ነው።
የሰላሙን ሂደት ለማፋጠን ይቻል ዘንድ በአፍሪካ ቀንድ ሀገራት የሚገኙ የሃይማኖት መሪዎችን ተሳትፎ የማብዛት ስራ እንደሚቀጥልም ተገልጿል። የዛሬው ስብሰባ ዋነኛ አስተባባሪ የሆኑት በዓለም አብያተ ክርስቲያናት ምክር ቤት የሰላም ግንባታና የፍትህ ጉዳዮች ኃላፊ ዶክተር ንጉሱ ለገሰ ይሄንኑን ያብራሩት።
ያሰብነው እንግዲህ ይሄን ፎረም ማብዛትን ማስፋት ነው። በዚህ ደቡብ ሱዳን ችግር ጎረቤት ሀገሮች በሙሉ ተጎድተዋል። ብዙ ስደተኞች ወደዛ ሀገር ሄደዋል። የዚህ ችግር መቀጠል ሪጅኑ ላይ በዚህ በቀጠናው ላይ የሚደርሰው ችግር እየሰፋ ይሄዳል። ይሄንን ከማሰብ አኳያ ኦልሬዲ ከኬንያ አብያተ ክርስቲያን ጋር ከፍተኛ ውይይት አድርገናል። እዚህ ደግሞ ዛሬ ኢትዮጵያ ውስጥ ከሚገኙት አብያተ ክርስቲያናት ጋር ውይይት እያደረግን ነው። አሁን የሚቀረን የዩጋንዳ ቡድን ነው። ከዩጋንዳ ጋርም እንደዚሁ አድርገን እነዚህን በማሰባሰብ ከውስጣቸው ተወካዮችን በማሰባሰብ የጋራ የሆርን ኦፍ አፍሪካ ወይም ኢስት አፍሪካ ፎረም ለመፍጠርና በትብብር ከደቡብ ሱዳን አብያተ ክርስቲያናት ጋር አብረው ሆነው ጫና ማድረግ እንዲቻል በእነማን ላይ ነው? በመሪዎቹ ላይ ግን አድቮኬሲው መሪዎቹን ሊጫኑ የሚችሉ አካሎችን መጠቀም ማለት ነው። ቀደም እንዳልነው ኢጋድ አንዱ ነው፣ አፍሪካ ህብረት አንዱ ነው እና ከህዝብና ከአብያተ ክርስቲያናቱ ከጎረቤት ሁሉ ከመጣ እነዚህ ሰዎች እነዚህ መሪዎች የትም መድረስ አይችሉም ከዚህ ውጭ።
የደቡብ ሱዳን ተወካዮችም በዚህ ስብሰባ በመሳተፍ ላይ ናቸው። የዛሬው ስብሰባና የሃይማኖት ተቋማት እንቅስቃሴዎች በግጭቱ እየተሰቃየ ያለውን ህዝብ ተስፋ ሊመልሱ እንደሚችሉ የደቡብ ሱዳን አብያተ ክርስቲያናት ምክር ቤት ሊቀመንበር ቄስ ፒተር ጋይልዋል ለቪኦኤ አስታውቀዋል።
ቤተ ክርስቲያን ህብረት ፈጥራለች። ህብረት ከፈጠረች በኋላ ደግሞ የምታስተላልፈው መልእክት ይኖራታል። ሰላም ከማምጣት አንጻር ተስፋ ባልታየበት ሁኔታ ቤተ ክርስቲያን አርፋ መቀመጥ አትችልም። ሁልጊዜም ተስፋ መኖር እንዳለበት ማረጋገጥ ትፈልጋለች። የእኛም ጥሪ ለደቡብ ሱዳን ሕዝብ ይህንን ተስፋ መመለስ ነው። በተለይም ሁለቱ የተፋላሚ ወገኖች መሪዎች እንደገና እንዲነጋገሩና ለዚያች አገር ሰላም እንዲመጣ።
ዛሬ የተጀመረው ስብሰባ በነገው ዕለትም የሚቀጥል መሆኑ ተገልጿል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋነኛ የደቡብ ሱዳን አደራዳሪ አምባሳደር ስዩም መስፍንም ማብራሪያ እንደሚሰጡ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በመጨረሻም ንግድና ምጣኔ ሀብት። የኢትዮጵያ ገዢ ፓርቲ ኢህአዴግ ምክር ቤት በቅርቡ የሀገሪቱን የግማሽ ዓመት የሥራ አፈጻጸም ገምግሞ ለቀጣይ ሥራዎች ግብ አስቀምጧል። የንግድና ምጣኔ ሀብት ዝግጅት ከተቀመጡ የስኬት መለኪያዎችና በከፊል ግባቸውን የመቱ ተጨማሪ ሥራ የሚጠብቃቸውን ዘርፎች አስመልክቶ ከባለሙያ ጋር የጀመረውን ውይይት ይቀጥላል። ትንተናውን የሚሰጡን ዶክተር ደምስ ጫን ያለው በአዲስ አበባ የሚኖሩ የምጣኔ ሀብት ባለሙያ ናቸው። ያነጋገራቸው ሄኖክ ሰማግዜር ነው።
ዶክተር ደምስ ጫን ያለው፣ ባለፈው ዝግጅታችን የግብርናውን ዘርፍ በስፋት ተመልክተናል። የኢህአዴግ ምክር ቤት የሀገሪቱን የግማሽ ዓመት የስራ አፈጻጸም ገምግሞ ለቀጣይ ስራዎች ደግሞ ግብ በማስቀመጥ ነው ስብሰባውን ያጠናቀቀው። ወደ ኢንዱስትሪው ዘርፍ እንለፍ እስኪ። ባለፉት አራት ዓመታት እንግዲህ በአማካይ በየዓመቱ በ13 ከመቶ ዘርፉ ቢያድግም የወጪና የገቢ ንግድ ክፍተትን ለመሙላትና በኢኮኖሚው መዋቅራዊ ለውጥ ለማምጣት ካለው ሚና አኳያ ለዘርፉ ትኩረት ተሰጥቶ መሰራት አለበት በማለት ነው እንግዲህ ኢህአዴግ ምክር ቤት ይህንን ሁኔታ የገመገመው። በኢትዮጵያ የኢንዱስትሪ እድገት እስቲ ምን ይመስላል? ይህን እንመልከት። 13 በመቶ በሚል ነው የተቀመጠው።
አዎ፣ ይሄ 13 በመቶ በእኔ አመለካከት ከመነሻው ስታየው ኢንዱስትሪ ከያዘው ከጂዲፒው ያለው ሼር ጋር ስታይና እንዲመጣ ከምንፈልግበት አንጻር ከዚህ የበለጠ ማደግ ይገባዋል። ግን ፍላጎትና ምኞት ብቻ ሊሆን አይችልም። 13 በመቶ ማደጉ ራሱ ጥሩ ነው። በመጀመሪያ ደረጃ ኢንዱስትሪ ስንል ምንድን ነው? ከመለስተኛ እስከ መካከለኛ እና ከፍተኛ ኢንዱስትሪዎች አሉ። በተጨማሪ ደግሞ በተለይ በግብርና ብዙ ጊዜ የሚያነጋግረን አግሮ ፕሮሰሲንግ የግብርና ውጤቶችን እንደ ግብአት ተጠቅሞ ቫሊዩ አድ አድርጎ ምግብ ነክ ነው ሊሆኑ ይችላሉ፣ ወይም ሌሎች መሰል ምርቶችን ወደ ማምረቱ እንዲገባ ይፈለጋል። እኔ በአሁኑ ጊዜ ብዙ ሙከራዎች እየተደረጉ ናቸው። መንግስት በሚያደርጋቸው ሙከራዎች መጠን ግን በአብዛኛው እንዲገባበት አንፈልግም። ይሄ የኔም አቋም ነው። የግሉ ባለሀብት የሚገባ ነው የሚታየኝ። በአሁኑ ሰዓት ግን የግሉ ባለሀብት ብሩን ቶሎ እንዲመልስለት የሚያስችለው የአገልግሎት ዘርፉ እንደሆነ በመገመትና በአብዛኛው በዛ ላይ እየተሰማራ ነው ያለው። ብዙ በማኒፋክቸር እና በኢንዱስትሪ እየገባበት አይደለም እና ጥሩም ቢሆን እኔ ብዙ መሰራት አለበት ኢንዱስትሪ
ብዙ መሰራት አለበት በሚል ነው ገዢው ፓርቲ ኢህአዴግም ይህንን ዘርፍ የገመገመው። ነገር ግን የማትጊያ የኢንሴንቲቮች ጉዳይ ሊሆን ይችላል። ይሄ አስቀድመው እንደገለጹት በአገልግሎት ዘርፉ ሰፋ ያለ በፍጥነት ጥቅምና ገቢ ሊገኝበት የሚችል ዘርፍ በመኖሩ ምናልባት ይሄ የማትጊያ ጉዳይ ሊሆን አይችልም ወይ? በፖሊሲስ እንዴት ሊታረቅ ይችላል?
ዘርዘር ብለን ገብተን አናገኝበትም ማለት ሳይሆን በማትጊያው ረገድ ሙከራዎች እየተደረጉ እንዳሉ እናውቃለን። ለምሳሌ ያህል ብዙ ጊዜ ሰምተው ሊሆን ይችላል መንግስት ባንኮች ከሚያበድሩት 27% ያህሉን እንዲቀመጥና ለእንደዚህ አይነት ስራ እንዲውል በልማት ባንክ በኩል አስቀምጧል። አሁን ብዙ ጊዜ የምንሰማው ያ ጥቅም ላይ እንዳለው ነው። ይሄ ምንድን ነበር? ማኒፋክቸሪንግ ኢንዱስትሪያል ሴክተር ውስጥ የመጡ ካሉና የፋይናንስ ችግር አለብን ብለው የሚሉ ከሆነ ያ የተለያየ እንትን አለው፣ እቅፍ አለው፣ ፓኬጅ አለው እንዲያገኙት ለማድረግ የተሞከረ ሙከራ ነው። ግን ሪፖርቶች የሚያሳዩን አንደኛ ያንን ጥቅም ላይ እንደሚያውል ነው፣ ሁለተኛ እንደውም ያ ይቅርልን ነው። እዚህ ላይ ብዙ ሊያነጋግረን ይችላል።
ልክ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝም በኢንዱስትሪው በተለይ የገንዘብ ብድር ፈልጎ ያጣ ካለ ቢሮ ድረስ ይምጣ፣ ግን እስካሁን የመጣ የለም ሲሉ ነበረ።
መንግስት የግሉን ዘርፍ እያገዘ አይደለም እንዳይባል የአገራዊ ባለሀብት ወደ ማኑፋክቸሪንግ ዘርፍ መጥቼ ብድር አጥቻለሁ የሚል አንድ ባለሀብት ከተነሳ ደስተኞች ነን። አንድ አገራዊ ባለሀብት በማኑፋክቸሪንግ ውስጥ መግባት ፈልጌ ብድር አጥቻለሁ የሚል ካለ ይሄ እኔ ጋር መጥቶ ቢያመለክት ደስተኛ ነኝ። ምክንያቱም እስካሁን ፈልገን ማግኘት አልቻለም። ጥቂቶች አመልክተው አግኝተዋል።
ዶክተር ደምስ ጫናለው፣ እነኚህ ማትጊያዎች እንኳ ተቀምጠው ዘርፉ ለውጥ ሊያመጣ ያልቻለበት ምክንያት እንግዲህ ወደፊት በተለይ ሀገሪቱ የግብርና መር የኢንዱስትሪ ፖሊሲ ለማራመድ ለረጅም ጊዜ በኢትዮጵያ ምጣኔ ሀብት ፖሊሲ ይሄ አምድ ሆኖ ቆይቷልና ዛሬም እዚሁ ላይ ነው አትኩሮቱ ያለው። አቅጣጫው ምን ሊሆን ይገባዋል ወደፊት?
አሁን እንግዲህ ይሄ መሰረታዊ የሆነ ጥያቄ አለው። መሰረታዊ የሆነ ጥያቄው የግል ባለሀብቱን ልናስገድደው አንችልም ያለውን ገንዘብ ምን ላይ መዋል እንዳለበት። በአሁኑ ሰዓት ኢኮኖሚያችን ከግብርናው እየወጣ ነው። እንደምታውቁት የዛሬ 10-15 ዓመት ከ50% በላይ የጂዲፒ ሼር የነበረው ግብርና ዛሬ ወደ 40% በታች ሄዷል። ማ እየተቀበለው ነው? አሁንም ያሉት መረጃዎች በግልጽ የሚያሳዩት ያገልግሎት ዘርፉ ነው። ያገልግሎት ዘርፉን ደግሞ ማን ነው ይዞት ያለው? የግል ባለሀብቱ ነው። ምክንያቱም በአሁኑ ሰዓት ያገልግሎት ዘርፉ ለእያንዳንዱ አብር ባለሀብቱ ለሚያስቀምጣት አገልግሎትና እዚህ የንግዱ ዘርፍ የበለጠ ምላሽ ታመጣለታለች። ስለዚህ ልናስገድደው አንችልም ብርን እዚህ ላይ ውል ብለን። ስለዚህ ያለው አማራጭ ምንድን ነው? ቅድም አንተ ማስተዋል ማስጋ የሚለውን በጣም በደንብ መርምረን የበለጠ ወደ ኢንዱስትሪ ሊሳብ የሚችልበትን ሁኔታ ማመቻቸት ያለብን ይመስለኛል። በደንብ እንደገና መርምረን ያኛው በቂ አልሆነም ባይነን እንግዲህ አሁን ካለው ሁኔታ እንደማየው ማለት ነው።
እንግዲህ የምጣኔ ሀብት ባለሙያዎችም ይህንን ጉዳይ ያነሳሉ። የዓለም አቀፍ የገንዘብ ድርጅት IMF የዓለም ባንክም የኢትዮጵያን የምጣኔ ሀብት ድገት ካወደሱ በኋላ በአንድ ዘርፍ ማተኮር በተለይ በአገልግሎት ዘርፉ ማተኮር ሊኖረው ሊያመጣው በምጣኔ ሀብት ሊያመጣው የሚችለውንም ተጽዕኖ በዝርዝር በማስቀመጥ ለመንግስቱ ያማክራሉ። እርሶም እንደ ምጣኔ ሀብት ባለሙያ እንደሚረዱት በዓለም በታዩ በተለይ ድህነትን ጥለው ፈልቅቀው በእድገታቸው የገፉ ሀገሮችን ታሪክ ስንመለከት በአገልግሎት ዘርፍ እድገት የለማ ሀገር አለ?
ነው የለም። እንደውም ያ መምጣት ያለበት በኋላ ነው። ምንድነው መሰለህ፣ በአሁኑ ጊዜ እርግጥ ይሄ ጭስ አልባው ኢንዱስትሪ የምንለው የቱሪዝም ክፍሉ አለ። የኢትዮጵያ የቱሪዝም ኢንዱስትሪ ስታየው በጣም 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 እታች ነው፣ ከጎረቤት ሀገሮች ከነ ኬንያ ከነ ኡጋንዳ ከነዚህ ጋር ስታስያየው። ይሄ የቱሪዝም ኢንዱስትሪ አሁን እየያዘ ነው። አሁንም ቢሆን በጣም ከጎረቤት ሀገሮቻችን የወረድን። ይሄ ቱሪዝም ኢንዱስትሪ የጠነከረ የአገልግሎት ዘርፍ በተለይ ሆቴል፣ ትራንስፖርት፣ ይሄ ቱር ሰርቪስስ እነዚህ የመሳሰሉት ያስፈልጉታል። ልናቆመው አንችልም። ይህም በመሆኑ ይሄ ሴክተር እየወሰደው ነው አሁን ያለው። በሌላው ግን እኔ እንደውም ከመጣ ባለፈው አርብ ዕለት እንዳጋጣሚ ሆነው በተመሳሳይ እዚሁ ሀገር አንድ ፐብሊክ ዲያሎግ ላይ ኢንቫይት ተደርጌ የተቀረበ ጥያቄ ነበር። ምክንያቱም ግብርናው አይደለም ኢንዱስትሪውም እንዲመራ ስላልሆነ ነው የሚል ነው። እኔ ይህ አይደለም ችግሩ፣ ግብርናው እንዲዘምንና ግብርናው ራሱ ይሄን የመሰለውን ኢንዱስትሪ እንዲፈጥር በእኔ ግምት ብዙ አላደረግንለትም። እዚህ ላይ መንግስት ኃላፊዎች ጋርም ስነጋገር በግልጽ ማስቀምጠው ነው። ለዚህ ደግሞ ማስረጃዎች አሉ። ስለዚህ ወደ ኢንዱስትሪ ለመሸጋገር የኢንዱስትሪ ሽግግሩ መሆን አለበት ብለን የምንገምተው ከአግሪካልቸር ወደ አግሮ ፕሮሰሲንግ ራሱ ግብርና የሚያመርተውን ቫልዩ አድ እያደረግን የሚያመጣ አሁን በኢምፖርትም ደረጃ በምታዩበት ጊዜ ገዝፎ ካሉት ከምናመጣቸው የግብርና ውጤቶችና ወይም ለግብርና ግብአት የሚሆኑ ነገሮች ናቸው። ግብርናውን ብናዘምነውና ግብርናውን ደግሞ በበለጠ ኮሜርሻላይዝ እያደረግ ነው ብንሄድ ይህ ሽግግር ይፋጠናል የሚል እምነት አለ።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቀቀ። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።
This program has come to you from the Voice of America, Washington.